የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ የካቲት 15 2011 ዓ.ም ተመረተ ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በለገጣፎ መኖሪያ ቤት የፈረሰባቸው ነዋሪዎችን ጉዳይ ለማየት በጠቅላይ ሚኒስትር አብይ አህመድ የተላከው ቡድን የተጎጂዎቹንም የከተማውንም አስተዳደር አቤቱታና ምላሽ አድምጦ መመለሱን አስታውቋል። በዚህ ጉዳይ የጠቅላይ ሚኒስትሩ አቋም ምንድን ነው? አቶ ንጉስ ጥላሁን ተጠይቀዋል።
የደሃ መገፋት፣ የዜጎች መፈናቀል በዚህ ወቅት መከሰት የሌለበት መሆን የሌለበት እና ህግን መከበር ያለበት መሆኑን በማመን እና በዚህ ላይም ጽኑ አቋም ያላቸው መሆኑን በዚህ ረገድ ያሉ ጥሰቶችም ካሉ ለሳቸውም በቂ መረጃ ሰጥተን ወደ ስራ እንዲገባ የሚያደርጉ ተግባራት ውስጥ መግባት እንደሚገባ ጠንካራ አቋምና አቅጣጫ አስቀምጦ ነው የሄድነው።
በጠቅላይ ሚኒስትር ጽህፈት ቤት ሴክሬታሪያት አቶ ንጉሱ ጥላሁን ናቸው። የኦዲፒ ስራ አስፈጻሚ አባልና የገጠር የፖለቲካ ዘርፍ ኃላፊው አቶ አዲሱ አረጋን ጨምሮ ሌሎች የኦሮሚያ ክልል ስራ ኃላፊዎች ጉብኝት ማድረጋቸውም ታውቋል። በሙሉ ዘገባ ቃለ ምልልሳቸውን ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም አሉን። ሰዓት ከበቃን ሁሉንም እናስደምጣችኋለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ደቡብ አፍሪካ የቀድሞውን የሞዛምቢክ የገንዘብ ሚኒስቴር ማኑኤል ቻንግን በገንዘብ ነክ ወንጀል ለምትፈልጋቸው ለዩናይትድ ስቴትስ ሳይሆን ለራሳቸው ሀገር መንግስት አሳልፋ እንደምትሰጥ የደቡብ አፍሪካ ባለስልጣን ገለጹ። የ63 ዓመቱ ቻንግ ዛሬ ጉዳያቸው በጆሃንስበርግ ፍርድ ቤት ቀርቧል። ባለፈው ታህሳስ ወር አጋማሽ ወደ ዱባይ ሊጓዙ ሲሞክሩ የተያዙት የቀድሞ ሚኒስትር ሞዛምቢክን በኪሳሪያ ሊያንኮታኩቷት ተቃርቦ በነበረው የ2 ቢሊዮን ዶላር ሚስጥራዊ ብድር ቅሌት እጃቸው አለበት ተብለው በዩናይትድ ስቴትስም በሞዛምቢክም ይፈለጋሉ። ይህ በእንዲህ እንዳለም ዩናይትድ ስቴትስ ወታደሮቿን ከሶሪያ ካስወጣች በኋላ ቢያንስ 200 የሚሆኑ ወታደሮቿ እንደሚቆዩ ትላንት ዋይት ሀውስ አስታውቋል። የዋይት ሀውስ ቤተ መንግስት ቃል አቀባይ ሳራ ሳንደርስ በሰጡት መግለጫ ጥቂት ሰላም አስከባሪዎች ይቆያሉ፣ ያለፈው ከዚህ ያለፈ ዝርዝር ውስጥ ግን አልገቡም። በአሁኑ ጊዜ ሶሪያ ውስጥ የእስልምና መንግስት ርዝራዥ ታጣቂዎችን የሚወጉት የኩርድ ኃይሎች የሚረዱ ወደ 2000 የሚጠጉ አሜሪካውያን ወታደሮች አሉ። ከደቡብ ሱዳን ህዝብ ከግማሽ በላይ የሚሆነው በበረታ ረሃብ እየተሰቃየ መሆኑን አፋጣኝ እርዳታም እንደሚያስፈልግ 3 የተባበሩት መንግስታት ዋና ዋና የሚባሉ ተቋማት አሳሳቡ። አጣዳፊውን ሪፖርት ከደቡብ ሱዳን መንግስት ጋር በመተባበር ያወጡት የተባበሩት መንግስታት የምግብና የግብርና ድርጅት የህጻናት አጣዳፊ እርዳታ ፈንድና የዓለም የምግብ መርሃ ግብር ናቸው። በመጨረሻም የኖርዌይ የስደተኞች ምክር ቤት እንዳመለከተው የሶማሌላንዱ ድርቅ የሚቀጥል ይመስላል። 725,000 ሰው በረሃብ ሊመታ እንደሚችልም ስጋቱን አሰምቷል። በሶማሊያ የኤንአርኢሲ ዋና ስራ አስኪያጅ ቪችስተር ምላሽ በሰጡት መግለጫ በሚቀጥሉት 2 ወራት በቂ ዝናብ ስለማይጥል ጨርሶ ላይዘንብም ስለሚችል ቀድሞም በምግብ እጥረት የተጎዱት ብዙ ሺህ ሴቶችና ህጻናት ይብሱኑ ሊጎዱ እንደሚችሉ ተናግረዋል። ዓለም አቀፉ ማህበረሰብ 1.8 ቢሊዮን ዶላር እንዲለግስ ጥሪ አቅርቧል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። አድማጮች፣ በትላንትናው ዘገባችን እንዳስደመጥናችሁ በለገጣፎ አካባቢ ነዋሪዎች ከገበሬ ላይ ገዝተው በሰሩት መሬት የኦሮሚያ ክልል የለገጣፎ ከተማ አስተዳደር ቤቶቹ ህገ ወጥ ስለሆኑ ወደ ህጋዊ መስመር ሊገቡ ይገባል በሚል እንደፈረሱባቸው ዘገባ አቅርበን ነበር። የከተማው አስተዳደር 12,000 ህገ ወጥ ቤቶች መኖራቸውንና ከዚህ ውስጥ ወደ 3000 የሚጠጉትን እያፈረሰ እንደሚገኝ ማፍረሱንም እንደሚቀጥል ገልጾ ነበር። ነዋሪዎቹ በበኩላቸው ከ1998 ዓ.ም ምረት ላለፉት 12 ዓመታት ጀምሮ ቤቶቹን እንደገነቧቸው መብራት፣ ውሃ አስገብተው መታወቂያ አውጥተው ይኖሩ እንደነበር ገልጸው ንብረታችንን ገንዘባችንን ያፈሰስንበት ቤት ሊፈርስ አይገባም፣ ይህ በአደባባይ የተደረገ በደል ነው ሲሉ መግለጻቸው ይታወሳል። በዛሬው ዕለት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንና የኦዲፒ ስራ አስፈጻሚ አባል የገጠር ፖለቲካ ዘርፍ ኃላፊው አቶ አዲሱ አረጋን ጨምሮ ሌሎች የኦሮሚያ ክልል የስራ ኃላፊዎች በለገጣፎ ጉብኝት አድርገው ተመልሰዋል። የፕሬስ ሴክሬታሪ አቶ ንጉሱ ጥላሁንን ጉብኝታችሁ እንዴት ነበር ስል ጠይቄያቸዋለሁ። ወደ ቃለ ምልልሱ በጣም አመሰግናለሁ አቶ ንጉሱ ጥላሁን ፈቃደኛ ስለሆኑ ለቃለ ምልልሱ። በትላንትና ምሽት ዘገባችን ላይ በለገጣፎ አካባቢ መኖሪያ ቤታቸው የፈረሰባቸውን ሰዎች አነጋግረን የኦሮሚያ ክልልም በዛ ላይ ያለውን አቋም የሚያንጸባርቅ ዘገባ ሰርተን ነበረ። አጠር ባለ መልኩ እንግዲህ ነዋሪዎቹ በዛ አካባቢ ለረጅም ጊዜ ከገበሬ ላይ መሬት ገዝተው ቤት ሰርተው ቆይተው አሁን የኦሮሚያ ክልል እንዳፈረሰባቸው ገልጸውልናል። በአንጻሩ ደግሞ የኦሮሚያ ክልል ህገ ወጥ የሆኑ ቦታዎችን ህገ ወጥ የሆኑ አሰራሮችን እያስወገድን ነው፣ እሱን ነው የምናፈርሰው፣ እሱን እንቀጥላለን የሚል ምላሽ ሰጥቶናል። የጠቅላይ ሚኒስትር ጽህፈት ቤት በእነዚህ ጉዳዮች ላይ ምላሽ ለማግኘት ዛሬ ወደ ስፍራው መጓዛችሁን ተመልክተናል እና ምንድን ነው አቋሙ በዚህ ጉዳይ ላይ?
በተለያዩ ከተሞች በኦሮሚያ ውስጥ ብቻም አይደለም በሌሎችም ከተሞች ህገወጥ ግንባታዎች ይካሄዳሉ። እነዚህ ህገወጥ ግንባታዎች መጀመሪያ ከመገንባታቸው በፊት ለማስቀረት ጥረት ይደረጋል። ፈጥኖ በሚሰራበት እና ችግር እንዳይከሰት ለማድረግ በሚሰራበት ፍጥነት በየአካባቢ እንደየአመራሩ ፍጥነትና ብቃት፣ ከዚያም አልፎ ደግሞ በተለያዩ ጊዜያት በተለይም የጸጥታ መታወክ፣ የአመራር መፋቀስ በመሳሰሉት ጊዜያት ደግሞ ህገወጥ ግንባታዎች ይስተዋላሉ በከተሞቻችን። ይህንን ህገወጥ ግንባታ ለመከላከል እና ሲከሰትም ለማረም የሚደረጉ ጥረቶች አሉ። ይህ አሰራር እና ህግ አለው። ያየነው በኦሮሚያም ልክ እንደ ሌሎቹ አካባቢዎች ይሄ በመመሪያና በደንብ በህግም የተደገፈ የጸደቀ አሰራር እንደወጣለት ነው። በርካታ ከተሞች ላይ በርካታ ቤቶች ህገወጥ ሆነው የተገኙ እርምጃ የተወሰደ መሆኑንም አይተናል። እግረ መንገዱን ከኦሮሚያ ክልላዊ መንግስት አመራሮች ጋር ነበርን። ዘርፉንም ከሚመሩት አመራሮች ጋርም ነበርን። ለገጣፎም ያው ለገጣፎ ከተማ በ1998 ዓመተ ምህረት የተመሰረተ ከተማ ነው። በእኛ አቆጣጠር ከ2004 የሊዝ አዋጁ ከመውጣቱ በፊት እና በኋላ በህገ ወጥነት እና በቋሚነት ህጋዊ ሆነ ያሉ ቤቶችን ካርታና ፕላን ያላቸውን የመለየት ስራ እንደተሰራ እና ይሄንን የሚያሟሉትን በማስተር ፕላን ውስጥ የማስገባት እና ቤቶቹ እንዲቀጥሉ የማድረግ የማያሟሉትም ደግሞ ለሚመለከታቸው አካላት በማስታወቂያ ከህብረተሰቡ ጋርም ጥሪ ተደርጎ ውይይት የተደረገባቸው መሆኑን፣ መፍረስ የሚገባቸው ማስጠንቀቂያም በቂ ጊዜ የተሰጠ መሆኑን ከከተማ አመራሩ ተረድተናል። ይህንን አድርጎ እርምጃ የተገባ መሆኑን ተገልጾልናል። በሌላ በኩል ቤታቸው በፈረሰባቸው ወገኖችና ዜጎች በኩል ደግሞ እንደዚሁ ለዘመናት የኖሩ አንዳንዶቹ መታወቂያ ያላቸው መሆኑን ግብርም የከፈሉ መሆኑን ገልጸውልናል። በዛሬው ጉብኝታችን አመራሩ የሄደበትንም ርቀት ህብረተሰቡ በተለይም ደግሞ ቤታቸው የፈረሰባቸው ወገኖች የሚያነሷቸውን ግድፈት የሚሏቸውን አይተናል። ይሄን ጉዳይ ጠጋ ብሎ መመርመርና መፈተሽ ክልሉ እንደሚገባው ከአመራሩ ጋራም ውይይት አድርገናል። ከከተማ አስተዳደሩም ከንቲባውን ጨምሮ ከክልል አመራሮች ጋርም በዚህ ሂደት ግን እንግዲህ ማንም ሰው እንደሚሰራው ስራ መዛባት ካለበት፣ ግድፈት ካለበት እና ስህተትም ካለበት በአስቸኳይ የክልሉም አመራር የአካባቢውም አመራር የሚያርማቸውና የሚያሻሽላቸው ጉዳዮች ካሉም የእርምት እርምጃ መውሰድ የሚገባው ከሆነ እንደዚሁ እንዲወስድ፣ የሚጣሩ ነገሮች ህብረተሰቡ የሚያነሳቸው ግን በጽሞና መደመጥና መሰማት እንደሚገባቸው ስምምነት ላይ ደርሰን ውይይት አድርገን የተመለስነው በአጭር ጊዜ ሁሉንም ነገር አይቶ መርምሮ ልባት ሰጥቶ መመለስ ስለማይቻል ማለት ነው።
የጠየቃችኋቸው ውይይቶች እስኪጠናቀቁ መፍረሱ ይቀጥላል ወይስ ይቆማል?
እንግዲህ በአጠቃላይ ሁሉም ነገር ትክክል ነው፣ ሁሉም ነገር ትክክል አይደለም ብለን አልደመደምንም። የከተማ አስተዳደሩ በክልሉም በሀገሪቱም ህግ መሰረት ህገ ወጥነትን መከላከል አለበት። ህገ ወጥነትን ሲከላከልና ሲታግል ደግሞ የዜጎችን መብት ማክበር አለበት። ይሄ መቼም ቢሆን የማይታለፍ መርህ ነው። የማይተለፍ አቋም ነው። ሁለቱ ላይ ድርድር አይደረግም። ህግ ላይም ድርድር አይደረግም። ዜጎች መብት ላይም ድርድር አይደረግም። በዚህ ውስጥ ይሄ አመራር ይሄን ተገንዝቦ መስራት አለበት። ይሄንን ስራ በጽሞና እያየ እየተራመደ መስራት እንደሚገባው እነዚህን ሁለቱን አጣጥሞ መስራት እንደሚገባው ነው ስምምነት ላይ የደረስ ነው ማለት ነው። አመራሩ ይሄን መዝኖ መተው ያለባቸውን ይተዋል፣ መቀጠል ያለበትን ይቀጥላል ማለት ነው። ይሄን ሲያደርግ ግን ሁለቱን በኃላፊነት መስራት እንዳለበት በውል ተገንዝበን ስምምነት ላይ ደርሰናል። ይሄንን አቁሙ፣ ይሄንን ቀጥሉ የሚል አቅጣጫ አላስቀመጥም። በህገ ወጥነት የሚሰሩ ነገሮችን መከላከልና የዜጎችን መብት ደግሞ ተንቀሳቅሶ የመኖር ሰርቶ የመኖር የመኖሪያ ቤት የማግኘት መብት ደግሞ እንደዚሁ መከበር አለበት እና አሁን በህብረተሰቡም የሚነሳውን በአመራሩ በኩል ደግሞ ይሄን ለማድረግ የሄደበትን ርቀት ግልጽነቱንም ጨምረን ትክክልነቱንም ጨምረን አዳምጠን አስተያየት የሰጠንባቸውም አሉ። እንደገና ደግሞ በትክክለኛ መረጃ አለን ብለው ያነሱትን ግለሰቦች አነጋግረናል። ይሄንን ከከንቲባ ጋርም አገናኝተን ይሄን በራሱ ከንቲባም የሚያነሱልን አለ፣ ህብረተሰቡም የሚያነሱልን አለ። ፊት ለፊትም አገናኝተን ከዛሬ ጀምሮ ውይይት እየተደረጉ የሚስተካከሉ ነገሮች ከተገኙ እንዲስተካከሉ፣ ነገር ግን ደግሞ ህገ ወጥነትን ደግሞ በዛው ልክ ማረም ስለሚገባ እንደ ማንኛውም ስራ በዚህ ረገድ መሰራት የሚገባውን ጥንቃቄን ላይ ተንተርሰው መስራት እንደሚገባቸው ተነጋግረናል። ሌላውን የክልሉን አመራር በቅርበት የሚከታተለው መሆኑንና ማንኛውንም ውሳኔ የክልሉ አመራር በጽሞና አይቶ የሚሰራና የሚከታተል መሆኑንም አረጋግጠን የመጣ ነው።
እንግዲህ አቶ ንጉሱ ጥላሁን ያው የጠቅላይ ሚኒስትር ጽህፈት ቤትን ወክለው ነው የሄዱትና እንግዲህ የሰዎችን አስተያየት አሁን የሚገኘው በአብዛኛው ከማህበራዊ ሚዲያም ጭምር ስለሆነ በማህበራዊ ሚዲያ ላይ ይህንን የለገጣፎን የቤት መፍረስ ተከትሎ የሚወጡ ቪዲዮዎችን የተጎጂዎቹን ሀሳብ የሚሰሙ ሰዎች በጣም በአጭር ጊዜ ውስጥ ትልቅ ተወዳጅነት ያተረፉትን ጠቅላይ ሚኒስትር አብይ አህመድን እጅጉን አብዝተው የሚተቹ አስተያየቶች እየወጡ ነው። እነዚህ አስተያየቶች ደግሞ ጠቅላይ ሚኒስትሩ በተለይ የሚናገሯቸው ንግግሮች፣ ባሳዩቸው በተግባሮች ከተጎዱ ወገን ከድሀ ወገን ሲቆሙ ታይተዋል፣ እንባ ሲያብሱ ታይተዋል፣ ሲጠርጉ ታይተዋል። አሁን ደግሞ ሰዎች በአንጻሩ ሲፈናቀሉ እሳቸውን ተጠያቂ የማድረግ አስተያየቶች እየተሰጡ ነው እና ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ ያላቸው አቋም ወይም ይሄንን ሁኔታ እንዴት ነው የሚመለከቱት?
እንግዲህ ጠቅላይ ሚኒስትር ዶክተር አብይ ባስቀመጡት አቅጣጫ መሰረት ነው በዛሬው ዕለት እዛ የተገኘው። ጠቅላይ ሚኒስትሩ ወደዛ ሲልኩን የህግ ጥሰትንም የዜጎች መብት ጥሰትንም መከላከል በሚገባበት ሁኔታ ላይ የጸና አቋም ስላላቸው የድሀ መገፋት፣ የዜጎች መፈናቀል በዚህ ወቅት መከሰት የሌለበት መሆን የሌለበት እና ህግን መከበር ያለበት መሆኑን በማመን እና በዚህ ላይም ጽኑ አቋም ያላቸው መሆኑን በዚህ ረገድ ያሉ ጥሰቶችም ካሉ ለእሳቸውም በቂ መረጃ ሰጥተን ወደ ስራ እንዲገባ የሚያደርጉ ተግባራት ውስጥ መግባት እንደሚገባ ጠንካራ አቋምና አቅጣጫ አስቀምጦ ነው የሄድነው። እንግዲህ በማንኛውም ቦታ በኢትዮጵያ ውስጥ የሚሰሩ ስራዎች ከእሳቸው አቋምም ከመንግስታት አቋምም አቅጣጫም ከዜጎች መብትም መዛነፍና መጣት በታየበት ጊዜ ያው የሚወቀሰው መንግስት ነው፣ የሚወቀሰው መሪ ነው። ነገር ግን ደግሞ እነዚህ ስራዎች አጠቃላይ ክቡር ጠቅላይ ሚኒስትሩ ያላቸውን አቋም እስካሁን ሲሰሩ የነበሩትን ስራ ወደፊትም ያለሙትን ህልም በሙሉ ጥላሸት ሊቀቡ የሚችሉ አይሆኑም። በመንግስታችን፣ በሀገራችን በተለያዩ አካባቢዎች ያለ ችግር፣ ያለ እንከን፣ ያለ ስህተት፣ ያለ እርምት ሁሉ ነገር በተሳካ ሁኔታ ይሄዳል ተብሎ አይጠበቅም። በየአካባቢው ስህተትም ያጋጥማል፣ የህግ ጥሰትም ያጋጥማል፣ የዜጎች መብት ጥሰትም ያጋጥማል። ዋናው ነገር ይሄ ክቡር ጠቅላይ ሚኒስትሩ በግለሰብ ደረጃም መንግስት በመንግስትነት ደረጃም እነዚህን የህግ ጥሰትን የዜጎችን መብት ጥሰትን የሚቃወምና ሆነው ከተገኙም ደግሞ የሚያርሙ እሳቸውም ይሁኑ መንግስት የሚያርሙ መሆኑን በፍጹም ሊሽራው አይችልም። ስለዚህ በየማህበራዊ ሚዲያው በተለያዩ አካባቢዎች እውነት ነው ዜጎች ሲያለቅሱ ተጎሳቁለው ሲታዩ፣ ህፃናት በዛ ሁኔታ ሲታዩ ዜጎች በተለያየ ስሜት ይህን ጉዳይ መግለጻቸው ትክክል ነው። ማለት ምንድን ነው? ቅሬታውንም የታየውን ስህተትን መታረም አለበት ማለታቸው፣ ዜጎች ሀሳባቸውን በነጻነት መግለጻቸው በጣም ተገቢና ትክክል ነው የሚል እምነት አለኝ። ይሁን እንጂ ክቡር ጠቅላይ ሚኒስትሩን የአገሪቱንም መንግስት በአጠቃላይ እስካሁን የሰራውንም በዚህ የለውጡ ሂደት እስካሁን የተወሰደበትንም ወደፊቶችን የሚቅሩ የሚያጨልምና የሚያጠፋ ነው ተብሎ ሊወሰድ አይቻልም። ነገር ግን ደግሞ አሁንም እንዳየነው የዜጎች መፈናቀል፣ መጎዳት በእጅጉ መስተካከል ያለበት ሲሆን ሲሆን ቀድመን ካልሆነ ደግሞ ከህዝብ ጋር በአግባቡ ተወያይተን እያረምን መሄድ ያለብን መሆኑንና በዚህ በለገጣፉም ጉዳይ ይሁን በየትኛውም አካባቢ ስህተቶች ከታዩ እነዚህን ስህተቶች የሚያርም የጠና አቋም ክቡር ጠቅላይ ሚኒስትሩም የሀገሪቱ መንግስትም ያለው መሆኑን፣ ይህንም ደግሞ ለህግ የበላይነትና ለዜጎች መብት መከበር በምንም መልኩ ድርድር የማይደረግበት ወቅትም ሁኔታም ያለ መሆኑን አረጋገጥ በጣም ተገቢ ነው። ግን በስራ ሂደት የሚከሰቱ ነገሮች እስካሁን የተሰራውንም ስራ ወደፊት የሚታሰበውንም ነገር በሙሉ ጥላሸት የሚቀቡ ሊሆኑ ይገባል የሚል እምነት የለኝም።
በጣም አመሰግናለሁ አቶ ንጉሱ ጥላሁን ለሰጡ ማብራሪያ። እንግዲህ በድጋሚ ተመልሰን መምጣታችን አይቀርም፣ ምክንያቱም ሁኔታዎቹ ክትትል የሚያስፈልጋቸው ስለሆኑ። ለዛሬ ለሰጡ ማብራሪያ ጊዜ ይስጥልን፣
አመሰግናለሁ።
በሌላ በኩል በትላንትናው ምሽት ይህንኑ የለገጣፉን ጉዳይ በተመለከተ የኦሮሚያ ክልል መሬት አስተዳደርና አጠቃቀም ቢሮ ኃላፊ ዶክተር ሚልኬሳ ሚደጋ አነጋግረናቸው ነበረ። ከገበሬ ላይ መሬት መግዛት በራሱ ህገ ወጥነት ነው ብለዋል ለቪኦኤ። እስቲ ከቃለ ምልልሱ የተወሰነውን ክፍል እናሰማችሁ።
የሊዝ አዋጅ ህግ አለ፣ በፌዴራል መንግስት የወጣ በ2004 አካባቢ የወጣ ሰባታ ሚዛር 2004 የሚባለው አዋጅ ነው። አዋጅ የሚደነግገው መሬት የሚተላለፈው በሁለት መንገድ ብቻ ነው ይላል። እሱም አንዱ በሚደራ ነው፣ ስልጣን ያለው መንግስት ወስኖ ማለት ነው። ሌላ በጫ ነው፣ ይሄ በውድድር ነው። ስለዚህ ከዚህ ከሁለቱ መንገድ ውጪ መሬት የሊዝ አዋጅ የከተማ መሬትን ለማስተዳደር የወጣ አዋጅ ነው። በዚህ ሊዝ አዋጅ መሰረት በሁለት መንገድ ብቻ ነው የሚተላለፈው፣ ደንቦችም አሉ። ስለዚህ ህጎችን መሰረት አድርጎ ነው እንግዲህ ዋናው አላማው ከተሞች በሊዝ እንዲተዳደሩ ነው ዋናው አላማው። የሊዝ ስርዓት በተለይ የኦሮሚያ ብዙም አልሄደበትም። ከ649 ከተሞች ወደ 40 የሚሆኑ ወደ ሊዝ ስርዓት የገቡት ሊዝ ስርዓት ውስጥ የገቡ ራሱ ህገወጥ ግንባታዎችንም ለማስተካከል ብዙም አልሄድንበትም። ግን ሌሎቹ ክልሎች ብዙ ሄደውበታል። ትግራይ ክልል ብዙ ሄደውበታል። አማራ ክልልም የተወሰነ ሄደዋል። ህገወጥ ግንባታ ግን ሁሉም ቦታ እያስቸገረ ያለው እንትን ነው። ያው ዞሮ ዞሮ የለገጣፎ ያልሱ ደግሞ አብዛኛው ገደላማ አካባቢ ነው እየተገነባ ያለው፣ ወንዝ ዳር ነው እየተገነባ ያለው፣ ግሪነሪ ኤሪያዎች ላይ ነው የሚገነቡት። እንደውም አንዳንድ ደግሞ መንግስት ካሳ ከፍሎ ለልማት ያዘጋጀው መሬት ላይ ነው ህገወጥ እየተገነባ ያለው። ስለዚህ ይሄንን ወደ መስመር ማስያዝ በህጉ መሰረት በሊዝ ህግ መሰረት የፌዴራል ህጎች መሰረት አድርጎ የከተማው ፕላን መሰረት አድርጎ የህገ በላይነትን የማስከበር ሁኔታ ሲመጣ እንግዲህ ሻሸመኔ ላይም ብዙ ቤቶችን አፈርሰናል። ቡራዩ ላይም ብዙ ቤቶች ፈርሰዋል። ሰበታ ላይም ተመሳሳይ ከእሁድ ጀምሮ እስከ ዛሬ ድረስ ደግሞ መቱ ላይ 611 ቤቶች ፈርሰዋል፣ እንደው ፎቅ ጭምር ማለት ነው። የለገጣፎ ብቻ ለምን ፒክ ተደርጎ እንደ አንድ ብቻ ተወስዶ ለምን ታርጌት እንደተደረገ አላውቅም።
እስቲ እንግዲህ ዶክተር ሚልኬሳ በደንብ አብራርተውታል፣ ከህጋዊነቱ አኳያ በደንብ አስረድተዋል። ይሄ በህጋዊ መልኩ ፕላን ያለው በደንብ በማስተር ፕላን ላይ የተመሰረተ ከተማ መገንባት የሚለው ነገር እሱ ሁሉ በተገቢው መንገድ ያስረዱ ይመስለኛል። ግን ቀደም ብለው እርሶም እንደጠቀሱት ነዋሪዎቹም እንደሚያነሱት ኦሮሚያ ክልልንም ሆነ ሌሎቹ የኢትዮጵያ ከተሞች በጣም በህገ ወጥ አሰራር በተለይ ከመሬት ጋር በተያያዘ በህገ ወጥ አሰራር ስር እንደነበሩ ሲነገር ቆይቷል። ለምሳሌ እነዚህ ሰዎች ካርሶ አደሮች ላይ ነው መሬቱን የገዙት። ሲገነቡት የከተማው አስተዳደር ነበረ። ቤቶቹን ሲሰሩ፣ መብራት ሲያስገቡ፣ ውሃ ሲያስገቡ የከተማው አስተዳደር እዛው በነበረበት ቦታ አለ። ከዚህ ቀደም ደግሞ እንደዚህ ያደረጉ ሰዎች በኋላ ወደ ህጋዊ መንገድ ገብተው ካርታም የሚያገኙበት መንገድ ነበር። ይሄ ጥፋት ከሰዎቹ ከገዙት ሰዎች እኩል በመንግስቱ አስተዳደር ኦሮሚያ ክልል መንግስት አስተዳደርም ጭምር አብሮ የተሰራ ጥፋት እንደሆነ ይታየኛል። ምክንያቱም ከ15 ዓመት በላይ እያየው የተሰራ ነገር ነው እና ይሄ ነገር ህገ ወጥ ነው ተብሎ ሲመጣ ሰዎቹ ላይ እርምጃ ሲወሰድ በመንግስት በኩል የተሰራው ጥፋት በምንድን ነው የሚካካሰው? አሁን እነዚህ ሰዎች ሰርተው ሀብታቸውን ገንዘባቸውን አፍስሰዋል እዚህ ቤት ላይ እንዴት ተደርጎ ነው የሚካካስላቸው የመንግስቱ ጥፋት?
ጥያቄሽ ልክ ነው። ለዚህ ችግር ዋናው መንስኤው እንግዲህ የመንግስት ድርሻ ከፍተኛ መሆኑን ይሄ ግልጽ ነው። ይሄ ማለት ነው አስቀድመው ፕሪቨንት ማድረጉ ይቀል ነበር ይሻላል። እሱ ነው የምንመረጠው። ህግ ሲወጣም ለመከልከል ነው። ህገወጥ ግንባታዎች እንዳይካሄዱ ነው። ለምን አልተከለከለም? የመንግስት ድርሻ ምንድን ነው? ምንስ እያደረጋችሁ ያልሱ? አንደኛ በተለይ 2006-2007 አካባቢ ነው በአብዛኛው የተገነባው። እኛ ዳታ አለ። በአብዛኛው የነበረው መዋቅርም ደካማ በመሆኑ አንዳንዴ ደግሞ እዛ ውስጥ ወጥ ግንባታ ውስጥ የሚሳተፉ ሰዎችም አሉ። ምንም ለይተናል። እርምጃ የወሰንበት ኤሪያዎች አሉ። አንዳንዴ ደግሞ አንዲቶችም ፎግ ስታይል የሚባል የማስፈት ያላቸው የሆነ ቦታ ይሰጡና ከዚያ አድርጎ እንደ እንቁራሪት ዘለው ሌላ ቦታ ይሰጣሉ። እቺ መሀል ላይ ያለች ደግሞ ለህገወጥ የምትዳረግ መሬት ሆና አግኝተናል። ስለዚህ የመሬት ወረራ ላይ የተሳተፉ መንዲሶችን የታሰሩበት አለ። ደላሎችንም አንዳንድ ከተሞች ላይ ተጨባጭ ማስረጃ የተደገፈ ነገር ሲገኝ የታሰሩበት ሁኔታ አለ። የተባረሩ ሰራተኞቻችን አሉ፣ አመራሮቻችን አሉ። ይሄ ነገር ይቀጥላል። ለምን እዚህ ህገወጥ ነገር ውስጥ የተሳተፉ ሰዎች አንተ ዝም ብሎ ማየት ራሱ ህገወጥ ነው፣ ያስቀጣል። በተለይ የፌዴራሉ የሊዝ ህግ 7/1/2004 የምለው የመንግስት አመራር ሆኖም ቁጭ ብሎ ያየ ይሄ ነገር ሲገነባ ያየ ፍርድ ከ5 ዓመት እስከ 7 ዓመት ያፈርድበታል። የገነባ ደግሞ የገነባ ሰው ህጉን ጥሶ ህገወጥ ግንባታ አካሄደው በሁለቱ መንገዶች በምደባና ከጫረታና ከምደባ ውጭ የገነቡ ሰዎች ደግሞ 7 ዓመት እስከ 15 ዓመት ጽኑ እስራት እንደሚጠብቃቸው ይደነግጋል። ግን ወደዛ ህገወጥ ግንባታ ላይ የተሳተፉ ሰዎችንም ለህግ ብዙም የቀረበበት ሁኔታ የለም። ግን ዝም ብሎ ተብሎ ንብረታችሁን አንሱ ነው የሚባለው እንጂ
ወደ ተከታዩ ዘገባችን እናልፋለን። የኤርትራ የባህልና ፐብሊክ ዲፕሎማሲ ልዑካን ቡድን በኢትዮጵያ ሲያቀርብ የነበረውን የሙዚቃ ዝግጅት አጠናቋል። ግርማቸው ከበደ በተከታዩ ዘገባ ዝርዝሩን ያቀርብልናል።
ሁለት አስርት ዓመታት ሀገር ይናፍቃል፣ ሰው ይናፍቃል፣ አየር ይናፍቃል፣ ሙዚቃም ይናፍቃል። እንደናፈቁ መኖር እንዳሰቡ መቅረትም ነበር። ሆኖም ሁሉም በጊዜ ሆኗል። ኢትዮጵያና ኤርትራ ለ20 ዓመታት ጦርነት የለ፣ ሰላም የለ ተብሎ ከሚገለጸው ግንኙነታቸው ወጥተው የሰላም አየር እየተነፈሱ ነው። አዲስ አበባና አስመራ ተስማምተዋል። የተነፋፈቁ ወላጅና ልጆች፣ የተለያዩ ጎረቤቶች፣ አፈር ፈጭተው ጭቃውን ግን ሳያቦኩ በልጅነት የተነጣጠሉ ጓደኛ ማቾች አሁን ተገናኝተዋል። ይህንን የህዝብ ለህዝብ ግንኙነት ያጠናክራል የተባለው የኤርትራ የባህልና የፐብሊክ ዲፕሎማሲ ቡድን በኢትዮጵያ ሲያቀርብ የነበረው ዝግጅት በአዲስ አበባ ሲጠናቀቅም ትናንትን ያስታወሱ ነገን የሚናፍቁ ተመልካቾች ተገኝተዋል። ባለፉት ቀናት በባህር ዳር አዳማና ሐዋሳ የሙዚቃ ዝግጅቱን ያቀረበው ቡድን በሚሊኒየም አዳራሽ የተገኙትን የአዲስ አበባ ነዋሪዎችንም በኤርትራ ሙዚቃ አስደንሷል። ቪኦኤ ያነጋገራቸው ተሳታፊዎችም የሙዚቃ ዝግጅቱን ትዝታ ቀስቃሽ ብለውታል። የአዲስ አበባ ነዋሪዋ ወይዘሮ ተቀዋ አህመድ አንዷ ናቸው።
እኔ በጣም ኤርትራውያን ናቸው የዳሩኝ ያሳደጉኝ። ደፍተር እየገዙ ፍራት እየገዙ እንጀራ ለትምህርት ቤት እየቋጠሩልኝ ያሳደጉኝ ኤርትራውያን ናቸው።
ወይዘሮ ተቀዋ ሁለቱ ሀገራት ሰላም መፍጠራቸውና የኤርትራን የባህል ቡድን ሙዚቃ መመልከታቸው ስሜታዊ እንዳደረጋቸው አልሸሸጉም።
ደስታዬ ወደር የለውም። መጀመሪያ የገቡ ቀን ሳልተኛ ነው ያደርኩት። ወደዚህ ኢሳያስ አፈወርቂ ወደ ኢትዮጵያ ሲገቡ ሳልተኛ ነው ያደርኩት። አዛን ሲል ነው መስቀል አደባባይ ለመቀበል ይሄድኩት። ሰው ሁሉ ጉድ እስኪለኝ ማለት ነው። በጣም እንወዳቸዋለን፣ እናከብራቸዋለን። ደግ ህዝቦች ናቸው። እኛም ደግ ህዝቦች ነን። እኛም ለእነሱ እናዝናለን፣ እነሱም ለእኛ ያዝናሉ። የዛሬው ቀን ደግሞ የተለየ ቀን ነው ማለት ደስታዬ ማለት ነው። እኔ ያው ሙስሊም ነኝ። በእስልምና ሃይማኖት ጭፈራም ሆነ ወጣ አደባባይ ሴት መውጣት አይፈቀድም። ግን 20 አመቷ በጣም ደምን ባያለቀስኩ ነው ያሳለፍኩት።
ኤርትራውያን ቤተሰቦች በኢትዮጵያ እንደተወለደች የምትናገረው ወጣት ሜሮን ሀብቶምም ስለ ሙዚቃ ዝግጅቱ ለቪኦኤ አስተያየቷን ሰጥታለች።
እሁድ ብዙ የኤርትራ ፕሮግራሞች እና ያለን ቤት ውስጥ ግን አሁን እንደዚህ በአካል ሳያቸው በጣም ነው ደስ ያለኝ። በቃ ደስታዬ ወደር የለውም እና ከመደሰት የተነሳ እኔ ነኝ መሰለኝ መጀመሪያ ወጥቼ መድረኩ ላይ ስጨፍር አምባሳደሮቹ መጥተው ይጨፍሩትና እኔ እንጃ በጣም ኢሞሽናል ሆኜ ነበረ። ደስ ብሎኛል በጣም።
ሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ወርቅነህ ገበየሁና ኡስማን ሳልህን ጨምሮ ሌሎች ከፍተኛ ባለስልጣናት በሚሊኒየም አዳራሽ በኤርትራ ሙዚቃ ሲጨፍሩም ታይተዋል። በኤርትራ የባህልና ፐብሊክ ዲፕሎማሲ ቡድን የቀረበው ሙዚቃ ዝግጅትም ስለ ኢትዮጵያና ኤርትራ ግንኙነት ያለው ምስል የሚቀይር ነው ትላለች።
እኛ የምናውቀው ኢትዮጵያና ኤርትራ ተጣሉ፣ ሰው ሞተ ምናምን ነው እንጂ እንደዚህ ሰላም ፕሮግራም ይዘጋጃል ብለን አስበን አናውቅም። መዘጋጀቱ ጥቅሙ ሁለቱንም ህዝቦች ያገናኛል። ለምሳሌ ኤርትራ ውስጥ ያሉ ዘፋኞች ናቸው እዚህ የመጡት፣ ከዚህ ደግሞ የኢትዮጵያ ዘፋኞች ወደ አስመራ ይሄዳሉ። ይህ ሁሉ ጥሩ ግንኙነትንና ሰላምን እያጣጣምን እንደሆነ ለማወቅ እንችላለን።
ዝግጅቱ በሁለቱ ሀገራት መካከል የተፈጠረውን ሰላም ለማወደስና የህዝብ ለህዝብ ግንኙነቱን ለማጠናከር የተካሄደ ነው የሚሉት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው በበኩላቸው ስለ ቀጣይነቱም አስተያየታቸውን ሰጥተዋል።
እንግዲህ በሁለቱ ሀገሮች መካከል ያለው ሰላም ከህዝብ ጋር በየጊዜው እየሰፋ የሚሄድ መሆኑን አንዱ ማሳያ መድረክ ነው። እስካሁን በቆይታቸው በኢትዮጵያ አራት ከተሞች ተዘዋውረው ነው ያደረጉት። በባህር ዳር፣ በአዳማ፣ በሐዋሳና ዛሬ ማጠቃለያውን በአዲስ አበባ አድርገዋል። የኤርትራው ልዑካን ቡድን መሪ እንዳሉት ይሄ የመጀመሪያ እንጂ የመጨረሻው አይሆንም። ተመሳሳይ የሆነ የባህል ቡድንና እንቅስቃሴ በቀጣይም የሚካሄድበት ነው የሚሆነው። ከኤርትራ ወደ ኢትዮጵያ ብቻም ሳይሆን ከኢትዮጵያ ወደ ኤርትራም በቅርቡ እንደሚካሄድ ተገልጿል።
በአፍሪካ ህብረት የኤርትራ አምባሳደር አሪያ ደስታ ደግሞ የልዑካን ቡድኑ በኢትዮጵያ የነበረው ጊዜ ስኬታማ እንደሆነ ተናግረው ስለ መጪው ጊዜም የሚከተለውን ብለዋል።
እኛ በሙሉ ከአዲስ አበባ ብቻ ሳይሆን ከባህር ዳርም፣ ከአዳማም፣ ከሐዋሳም በቃ እንመጣለን ብለውናል። እኛ ደግሞ ደህና አድርገን ተዘጋጅተን እንደምንጠብቃቸው ምንም ችግር የለም። በጠቅላላ በሀገሪቱ ደግሞ የባህል ግሩፕ ከመጣ ታንደስ እንዲያውም በቅርብ ጊዜ ሊመጣ ነው ክልሉ ከዛ በኋላ ሊሆን ይችላል። በኢትዮጵያን ወክለው የሚመጡ ሙዚቀኞች ዘፋኞች በሙሉ ለመቀበል በጣም እንዘጋጃለን። የሚያስፈልግን ሁሉ ስራ ሰርተን እንቆያቸው።
ከድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸውን ላደረሰን ዘገባ እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብረን ላይ ቆየው ደግሞ ሞክቢል ያብሮ ነበረ። በቅዳሜና እሁድ ለሳምንቱ የመራረጥናቸው ፕሮግራሞቻችን እንገናኝ። በተጨማሪም በተሰኞ ምሽት አዲስ ዘገባዎቻችን እንገናኝ እያልኩኝ መልካም ምሽት፣ ደህና ደሩ።
ኩን ራዲዮ ሰገሌ አሜሪካቲ